ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 17 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና። በዛሬ ዝግጅታችን ኢሃፓን በሚመለከት የተጠናቀሩ ሐተታዎች ይኖሩናል። በቅድሚያ የወያኔን ጸረ ኢሃፓ ዘመቻ በሚመለከት ከዝግጅት ክፍላችን የቀረበ ጽሑፍ፣ በማስከተልም በኢያሱ አለማየሁ የቀረበውን ኢሃፓና ታሪኩ፣ በመጨረሻም እንደገና ከዝግጅት ክፍላችን የቀረበውን ኢሃፓን መፈታተን የራስን ውድቀት ማፋጠን ነው በሚል ርዕስ ሐተታ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
CPJ በሚል የእንግሊዘኛ ምህጻረ ቃል የሚጠራው የጋዜጠኞች ተከራካሪ ድርጅት አመጽን አነሳስቷል በሚል የፈጠራ ክስ በአዲስ ነገር ጋዜጣ አዘጋጅ በጌታቸው ሽፈራው ላይ የወያኔ ፍርድ ቤቶች የበየኑት ፍርድ አሳዛኝ መሆኑን ጠቅሶ አቃቤ ሕጉ ከአንድ የፈጠራ ክስ ወደ ሌላ የፈጠራ ክስ መሄዱ ውንጀላውና ፍርድ ምን ያህል አስቂኝ እንደሆነ ያሳያል ብሏል። ክሱ ምንም መሰረት እንደሌለው ለማንም ግልጽ ነው ያለው ተቋም የጌታቸው ሽፈራውን የይግባኝ መብት አገዛዙ እንዲያከብር ጥሪ አድርጓል። አምነስቲ ኢንተርናሽናል ባወጣው መግለጫ በጌታቸው ሽፈራው ላይ የተሰጠው የፍርድ ውሳኔ ፍትህን በጥፊ እንደመምታት ነው ካለ በኋላ ውሳኔው የወያኔ አገዛዝ የሚቃወሙትን ሁሉ በፈጠራ ክስ ጸጥ ለማድረግ እየወሰደ የነበረው የተንኮል እርምጃ የቀጠለ መሆኑን ያሳያል ብሏል። በአገሪቱ ውስጥ የሚታወቀውን መረጃ ለሌሎች ማካፈሉ ወንጀለኛ የሚያደርገው ምንም ነገር እንደሌለ ግልጽ ሆኖ ሳለ ቅጣቱ መበየኑ አሳፋሪ ነው ብሏል። አሙስ ግንቦት 17 ቀን የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ የወያኔው የፖለቲካ ፍርድ ቤት 6 ዓመት ከ6 ወር ፈርዶበታል። ፍርድ ቤቱ ያዘነም ለማስመሰል ዮናታን በስር የቆየበትን 1 ዓመት ከ6 ወር ይቆጠርለታልም ብሏል። ድንበር የለሽ ጋዜጠኞች እየተባለ የሚጠራው ለጋዜጠኞች መብት የቆመው ድርጅት ነጻ ሚዲያን በማፈን በኩል የወያኔ አገዛዝ በዓለም ከመጨረሻዎቹ ትርታ መሆኑን ገለጸ። አገዛዙ ተቃውሞ የሚያደርጉትን ለማፈን ከ8 ዓመት በፊት ያወጣውን ኢሰባዊ የሆነ የሽብር ሕግ እንደ ሽፋን የሚጠቀምበት መሆኑን ተቋሙ ገልጾ ባለፉት ዓመታት ብዛት ያላቸው ጋዜጠኞች ሲታሰሩና ሲፈረድባቸው ከ30 በላይ የሆኑ ጋዜጠኞች ደግሞ አገራቸውን ጥለው እንደተሰደዱ ገልጿል። ሐሙስ ግንቦት 17 ቀን በሰሜን ምስራቅ ኬንያ ከሶማሊያ ወሰን አጠገብ በምትገኝ ጋሪሳ በተባለች ከተማ አልሸባብ በመንገድ ዳር የቀበረው ቦምብ መበፈንዳቱ 5 የፖሊስ መኮንኖች መገደላቸውና ሌሎች 2 ቆስለው በሄሊኮፕተር ወደ ሆስፒታል መወሰዳቸው ታውቋል። በ24 ሰዓት አልሸባብ በአካባቢው የቦምብ ጥቃት ሲያደርስ ይሄኛው 3ኛው ሲሆን በአጠቃላይ 13 የፖሊስ መኮንኖች መገደላቸው ታውቋል። በተያዘ ዜና በማዕከላዊ ሶማሌ ውስጥ ባሊ ቡስሌ በተባለች መንደር በተደረገ የጎሳ ግጭቶች 4 ሰዎች የሞቱ መሆናቸውን ከአካባቢው የተገኘ ዜና ለማወቅ ተችሏል። የግብጽ መንግስት 21 ድረገጾችን ያገደ መሆኑን ተነገረ። መንግስቱ ተቋሚ ናቸው የተባሉትን ድረገጾች ያገደው በየጊዜው በመንግስት ባለስልጣኖች የሚካሄዱትን ሙስናና ሌሎች የግፍ ስራዎችን ለግብጽ ህዝብ በማጋለጣቸውም ነው ተብሏል። ከታገዱት መካከል አልጀዚራ፣ ሃፍ ፖስት፣ አራቢና የሙስሊም ወንድማማቾች ድረገጾችና የሚዲያ አውታሮች ይገኙበታል። የወያኔ አገዛዝ የተቃዋሚ ድርጅቶች ድረገጾችን ለአመታት አግቶ ማቆየቱና የሚዲያ አገልግሎቶችንም እንደሚያፍን ይታወቃል። በግብጽ የሲና ባህረ ሰላጤ እስላማውያን አማጽያን በወሰዱት ጥቃት አራት የግብጽ የጠታል መገደላቸውም ባለስልጣኖች ገልጸዋል። አንደኛ የተገደለው አልአሪሽ በመትባለዋ ከተማ ከአማጽያኑ በተተኮሰ ጥይት ሲሆን ሌሎች ሶስት ደግሞ መንገድ ላይ በተቀበረ ቦምብ ፍንዳታ ተገድለዋል ተብሏል። ጥቃቱን የፈጸመው ቡድን ከአይሲስ ጋር ግንኙነት እንዳለውም ይታወቃል። በሰሜን ማሊ የሚንቀሳቀሱ አማጽያን በአካባቢው የሚገኘውን የመጀመሪያ ደረጃ ትምህርት ቤት አቃጥለውና ንብረቶችንም ያወደሙ መሆናቸውን የአካባቢው ባለስልጣኖች ለዜና ምንጮች ገልጸዋል። እነዚህ የታጠቁ ጂሃዲስቶች በትምህርት ቤቱ ላይ ጥቃት የፈጸሙት ለእስልምና ሃይማኖት ባዕድ ነው ብለው የሚያምኑት የምዕራባውያን የትምህርት አይነት ለተማሪዎቹ በመሰጠቱ ነው ተብሏል። በማሊ ትምህርት በፈረንሳይ ቋንቋ የሚሰጥ ሲሆን ይህ በአይነቱ የመጀመሪያ የሆነ የጂሃዲስቶች ጥቃት በሌሎች ቦታዎችም ሊቀጥል ይችላል የሚል ስጋት ፈጥሯል። ጂሃዲስቶቹ በፈረንሳይ ወታደሮች እርዳታ ከአራት ዓመት በፊት ሽንፈት ደርሶባቸው ያፈገፈጉ ቢሆንም የተለያዩ የማሊ ግዛቶች ከመንግሥት ቁጥጥር ውጭ መሆናቸው ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሰማሁት ያሻማል አየሁት ያመሳክራል። ወያኔ ይሁነኝ ብሎ የተያዘውና ያስፋፋው ያለው ዘመቻ የፈረደበትን ያባን ይመለከታል። ወያኔ ያባ የሚባል ድርጅት ከጠፋ ከተነነ ዘመን አልፏል የሚል የይፋ ቋም ቢኖረውም የድርጅቱ ስምና ህልውና እንደሚያስፈረግገው ምስጢር አይደለም። ወያኔ ሲመሰረት ጀምሮ ኢያፓን በተመለከተ የዝቅተኝነት ስሜት እንዳጠቃውም አሁንም ለስጋቱና ፍርሃቱ ምክንያት እንደሆነ ጥርጥር የለውም። የለም በተባለ ድርጅት ላይ ዘመቻው መጣጣፉ የሚያመለክተው የለም ባዩ መዋሸቱንና ኢያፓ አሁንም ለወያኔና የኢትዮጵያ ጣላቶች ጠንቅ እንደሆነባቸው ነው። ኢያፓ ጠፍቷልን የጀመረው ደርግ ነው። ከቀይ ሽብርና ከአሲምባ ትግራይ ጦርነት በኋላ በሰራዊቱ ላይ በተና ተካይዶ ጉዳት ከደረሰ በኋላ የድርጅቱ ቆራጥ አባሎች ጥቃቱን ተቋቁመው የደርግና የወያኔን ከበባ ሙከራዎች አክሽፈው መከራን ችለው በጎንደር እንቅስቃሴ ማድረግ ሲጀምሩ ደርጉ ይሐሰ አለ ተንቀሳቀሰ ማለትን ስላልፈለገና ስለፈራ የሚወጋን ጦር በደርግ ላይ ሸፍቶ በተገደለው ሰሜነ ደስታ ሴት ልጅ የሚመራ ነው ብሎ ቀባጠረ። ሰራዊቱ በተደጋጋሚ ጣሊያኖችን በበለስ አካባቢ ሲጠልፍም ይሐሰ የሚለው ስም በደርጉ ሳይነሳ ቆይቷል። ይሐፓ ከተባለ ችግርና ቀውስ ይበዛብኛል ያለው ደርግ ስሙን ባለመጥራት ችግሩን የሚቀንስ የሚያስወግድ መስሎት ነበር። ይህን የደርግ አቋም ወዲያውኑ በየፊናቸው የወሰዱት ሻቢያና ወያኔ ነበሩ። ይሐፓ የለም ማለቱ በሱዳን ስላላዋጣቸው መኖሩን ሱዳን በተገቢ ያውቅ ነበርና በሶማሊያ በምዕራብ አገሮችና በአረብ አገሮች ዙሪያ ሲንቀሳቀሱ ይሐፓ ጠፍቷልን ሲያሰራጩ ቆይተዋል። ይህም ለድርጅቱ የፈጠረው ችግር ቀላል አልነበረም። ሰራዊቱ ወደ ጎጃም ተስፋፍቶ ህልውናን መካድም ተራ ጭፍን ውሸት በሆነበትም ይህንን እንዳቀፉት ቀጥለዋል። በለንደን የሰላም ጉባኤ ተብዬ ከደርግ ጋር ሲወጠን ሻቢያም ወያኔም ይሐፓ የሚባል ትጥቅና ነፃ ግዛት ያለው ኃይል የለምና በዚህ ድርጅት ስም ማንም ሊገኝ አይችልም ብለው አሜሪካኖቹን ሞግተው ተሳክቶላቸዋል። በዚያን ወቅት ግን በኢሐሰ ቁጥጥር ስር ካለ ነፃ መሬት ጋር ኦነግ የተባለው ቅንጣትም የሚወዳደር አልነበረም። ዛሬ ወያኔ ሲዋሽ ለጉባኤው ተጋብዞ ድርጅቱ እምቢ አለ ቢልም ለሰኔው የሽግግር ጉባኤ ተብየው ያቀረበው ሰበብ ግን ሰራዊት የለውም ሲለው የነበረውን ድርጅት ሰራዊት አለው እየወጋን ነው ጸረ ሰላም ነው የሚል ነበር። ወያኔ ስልጣን ይዞ ኢሐፓን ለማጥፋት በሰራዊት ደረጃ በቋራና ሌሎች ቦታዎች እየተንቀሳቀሰ ባለበትም ድርጅቱ ሰራዊቱም ጠፍቷል ተመቷል በሚል የድርጅቱን ስም ያለማንሳት ምርጫ ወሰደ። እነ ግርማ ጎልጃ መስከረም ጃብርና ስንቶቹ ሲሰውም ድርጅቱ ጦርነት ቀጥሎብናል ቢልም አድማጭ ታጣ። ወያኔ የለም በሚለው ድርጅት ሰፋ ያለ አፈናውን አካሂዶ በርካታ አባላትን በየቦታው አፍሶ አጠፋ። ድርጅቱ በኢዴን ተተክቷል የሚልም ፕሮፓጋንዳ አሰራጨ አናፈሰ። ያመኑትም ጥቂቶች አልነበሩም። በኢዲሃቅ አማካይነት የኢትዮጵያ አንድነት ግንባርንም መስርቶ የታጠቀ ኃይል እንቅስቃሴ ሲጀምር ይህ የኢዲሃቅ የኢሐፓ ኃይል ሳይሆን የጀነራል እገሌ ነው በሚል ዛሬም በድርጅቱ ላይ የሚዘምቱ የደርግ ወንጀለኞች እንዲለፍፉ አደረገ። የራሱ ታሪክ ማፈሪያ ሆኖ የአገራችንን ታሪክ የከሸፈ የሚለውም ቀላል ግለሰብ ብረት ማንሳትን ማውገዝና ድርጅቱንም ማጥቃት ተያያዘው። ይህ የምንረሳው ታሪክ አይደለም። በጎንደር ጎጃም የተከሰተውን የህዝብ እንቅስቃሴ መራን ብለው የሚቀባጥሩ ባልጠፉበትም ስዩም መስፍን ኃላፊነቱን ጸረ ትግሬ ላለው ኢሐፓ መስጠቱ ያው የብርቅ አፍ እላፊ ሆኖ መታየቱም አልቀረም። ወያኔ አሁንም የድርጅቱን ስም መጥራት ባይፈልግም ግን የህዝቡን እንቅስቃሴ ለማጥቃት በድርጅቱ ላይ ቅጥረኞቹን ማሰለፉ የሚታወቅ ነው። ቀደም በእነ ስብሐት የተገዙ ራሳቸው ነፃ ጋዜጠኞች የሚሉትን አሰማርቶ በድርጅቱና በዚያ ትውልድ ላይ እንደዘመተው ሁሉ በአሁኑ ጊዜ ደግሞ ጸረ ወያኔ ነን የሚሉ ግን ህዝብን ሊከፋፍሉና ለወያኔ ሊጠቅሙ የሚቃጡትን ቅጥረኞቹን አሰማርቷል። በአማራው ስም ጸረ አማራነትንና ጸረ ኢትዮጵያዊነትን፣ በኦሮሞ ስም ኦሮሞን ከኢትዮጵያዊነት ማፈራቀቅ፣ በግንባር ስም ጸረ ኢትዮጵያዎችን መድረክ መስጠት፣ ለሻቢያ ጥብቅና መቆም፣ ድርጅቱ ኢትዮጵያን አስገነጠለ ብሎ መክሰስ፣ የሶማሊያን ወረራ ደገፈ ብሎ መቅጠፍ፣ በሁሉም መስክ ግን የኢሐፓ ላይ መዝመት ዋና ተልእኮ ሆኖ ይገኛል። ለምንስ አስፈለገ? ይህ ዘመቻም በሐሰት ሰነዶችና በደርግ ጊዜ ቅጥፈቶች የታጀበ ነው። ጽሑፎችን ከተጨባጭ ሁኔታ ውጪ በቁንጽል እየወሰዱ የዛሬ 41 ዓመት ያውም ተጻፉ እየተባለ ድርጅቱ ይወነጀላል። ድርጅቱ ተሳስቶ ነበር፣ ያውም በሰፊው ሂሱን ተቀብሎ በይፋ አምኗል። ዛሬ የወያኔን ወንጀል ለመሸፈን እንዴትስ ምክንያት ይሆናል? የነበረን የአገር ችግር ስላመነና መፍትሄ ስለፈለገስ ወያኔ እውን ላደረገው ግንጠላ እንዴት ሊከሰስ ይችላል? የወያኔ ቅጥፈትና የክህደት ፋብሪካ መረን ከመልቀቁ የተነሳ የኢትዮጵያን ህዝብ ድርጅት ጸረ አማራ ነበር ነውም ብሎ ለማሳመን ማፈሪያ ቅጥረኞቹን አሰማርቶ ራሱንም ብችሎቹንም በየመድረኩ ያዋርዳል። ለምን? ከአባ ምን ቢመጣ ምን ኢትዮጵያና ኢትዮጵያዊነትን ስላልካደ ለገንታዮች መርዝ ሆኖ ስለቀጠለ የህዝብ ድጋፍና አመኔታም ስላለው አሁንም አገር ወዳዶችን አሰባስቦና አስተባብሮ ወያኔ ሊያጠቃ ነው የሚል ስጋት ስላለ ለባዕዳን አዳዲስና አሮጌ ቅኝ ገዢዎች እጅ ስላልሰጠ የህዝብን ትግል ሊያግዝ ሊያጠናክር የሚችል በመሆኑ የማያወላውል ኢትዮጵያዊ ጸረ ዘረኛ ጸረ ወያኔ ድርጅት በመሆኑ ነው ኢህአፓ የሚዘመትበት። ራስን ማመስገን የዘንጋዳ ውሃ ቢሆንም ጉራን ለወያኔና መሰሎቹ የተውን ቢሆንም ኢህአፓ የህዝብ አለኝታ ደመላሽ የኢትዮጵያን ህልውና አስከባሪ የጀግኖች ድርጅት ስለሆነም ነው እንላለን። ጅብ ሰፊውን በር መቼም አይስትም ነውና ወያኔም አክራሪ ጠላቱን ያውቃል። ዛሬ ራሳቸውን ተቃዋሚ ነን ባዮች በአብዛኛው ትናንት ከማን ጋር እንደነበሩ ህዝብ ያውቃል። የወያኔ ዛሬ ተቃዋሚ ነን ባዮች ትላንት ከወያኔ ጋር ሆነውና አብረው ብዙ ወንጀል የፈጸሙ ናቸው። በሽግግር ጉባኤ ላይ ተገኝተው አማራውንና ኢትዮጵያን ያወገዙ የዛሬ ተቃዋሚዎችን ወያኔ እንዲፈራ አይጠበቅም። በተጨማሪ ጅቡ ወያኔ ሰፊ በራቸውን አልሳተውምና ሰፈት ብሎ ገብቶባቸዋል። በሰርጎ ገቦች ሰንጎ ይዟቸዋል። ወያኔ ባልቻለበት ደግሞ የእንግሊዝ የአሜሪካ የጀርመን ወዘተ ሰላዮች የሆኑ ካዲዎች ውስጣቸው ይርመሰመሳሉ። ትግል ቢያስቡ እንኳ እነዚህ ከጠዋቱ ያሽመደምዷቸዋል። የሚባልም መሰል ፍጥሮች መብዛታቸው አልቀረም። ሐቀኛ አገር ወዳዶች እንዳይተባበሩ ጋሬታ የሆኑት እነዚሁ ናቸው። ህዝብን የፈጀውን ወያኔ ችላ ብለው ባመነበት ተሰልፎ ውድና ረጋ ህይወቱን የሰጠውን ህዝብን አታግሎ ከፍተኛ መስዋዕትነትን የከፈለውን ኢህአፓ በማውገዝ ላይ አተኩረው ሲወራጩ ልናይ በቅተናል። በተለይም ድርጅቱን ከአማራው ህዝብ ለማጣላትና ከኦሮሞው ህዝብም ለመነጠል አስቂኝ ሙከራም ታይቷል። በጎንደር፣ በጎጃም፣ በከፋ፣ በሐረር እንዲሁም በመላ ኢትዮጵያ ህብረ ብሔር መሰረት ይዞ የታገለውንና ያታገለውን ኢህአፓ ደርግ የኦሮሞ መንግስት ነው መብታችን ተከብሮልናል በሚል የደርግ ሚኒስቴር የከፍተኛና የቀበሌ ነፍሰ ገዳይ ካድሬ ወዘተ ሆኖ ራሱን ያቃለለው ኢህአፓ ነው ወይስ የኦነግ መሪዎች? ታሪክ በዜጎች ዘንድ አለች። የተሰውትን የሚዘክሩ ሁሉ ሐቁን የሚረሱት አይደሉም። ተስፋ ቆርጦ አንድ ላይ ከቆሙት የክህደት ጥርቅሞች በተስፋ ሲጓዙ የሚከርሙት መሻላቸውን አንስተውም። ወያኔና የደርግ ወንጀለኞች፣ ኮሎኔሎች፣ ሻለቆች፣ ካድሬዎችና ርዝራዦች በጸረ ኢህአፓው ዘመቻ መሰማራታቸው የሚያስደንቅ አይደለም። የግንጠላና ዘረኝነት አቀንቃኞችም በዚሁ ዘመቻ አለና ቢሉ የምንጠብቀው ነው። ሁሉንም የሚያስተሳስራቸው ጸረ ኢትዮጵያዊነት፣ በውድ አገራችን ላይ የፈጸሙት ወንጀል፣ የህዝብ ሉዓላዊነትና የህዝብ መንግስት ከመጣ የህዝብ ቁጣ ይመጣብናል ፍርሃት ነው። ላይቀር ሞቱ መንጠራወቱ ተብሎ የል የኢትዮጵያ ህዝብ ትግል ያሸንፋል። ኢህአፓ በዘረኞችና ቀጥረኞቻቸው ጥቃት አይሸነፍም።
ግንባርክን አሳየው።
አድማጮቻችን በማስከተል ይሃፋና ታሪኩ በሚልስ ከያሱ አለማየው የተጻፈውን እናስተምራለን። ነገርን ነገር ያመጣዋል እንዲሉ በቅርቡ አንዲት የተበሳጨች ኢትዮጵያዊ የኢሃፓ ታሪክ ይያሉ መጽሐፍ ጻፈን በሚሉ ዋሾች በመናደድ በስም ተክሳኝ የድርጅቱን ታሪክ ባለመጻፌ ወክሳኝና ወክሰቱ ስትል መልክትና ምሬት ፈረንጆቹ ፌስቡክ በሚሉ ታማካይነት አሰምታለች። ወጣትናት በሚል ግምት እንጂ አንቺ ይያለውና ከተሳሳትኩ ይቅርታ። በስጥቷ ቢገባኝም ታሪክ መጻፈን በተመለከተ የተንደረደረችበት ግምትና ሌሎችም የሚያሰሙት ትችት በመሰረቱ የተሳሳተ ነው ላብራራ። በቅድሚያ ታሪክ ሲባል ምን ማለት ነው? በደፈናው ታሪክ ተብሎ የሚጻፈውን ሐቅን ብቻ የሚያስተጋባ ነው ብሎ መደምደሙ ስህተት መሆኑን ታሪክ ተብሎ ጠባቦችና አምባገነኖችን ለማወደስ የተጻፈውና እየተጻፈ ያለው ምስክር ነው። የገዢዎችን ታሪክ ዋና አድርጎ መጻፍ የተለመደ ነውና ታሪክ የሚባለው ሚሊዮኑን ህዝብ ጭቆኖችን ሰርቶ አደሮችን የማይመለከት ሆኗል። ይህን በተመለከተ ታዋቂው ቤርቶልድ ፕሬስተን በማስተጋባት አለና ወይስ ከራስ ጋር ጨዋታ በሚለው ግጥም የሚከተለው ጽፌ ነበር።
የታሪክ መጽሐፉ ይዘቱ ቢቃና ሉል ራስ ሳይሆን ተራው ምንነሳ ምን ድንጋይ ጠረበ ንጉስ ላሊበላ ገባሩ እንጂ ነው ፍዳውን ይበላ ምን ልክ ባድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪዋና ያተብየው ሰራ የሰራው ሰው ታሪክ ያጣው ጸሐፊ ነው ለመሰራቱማ ታሪክ እኮሱ ነው።
ታሪክ ጸሐፊዎች ደራሲነት አልሳካ ያላቸው ናቸው ተብሏል። ሌላ ሰው ደግሞ ታሪክ የሚጻፍበት ቀለም ራሱ ከዛባት የተበጠበጠ ነው ብሏል። እድላችን ሆኖ ደግሞ የኢትዮጵያ ታሪክ ጸሐፊዎች ሳይዋጣላት ዘመን አልፏል። የግዚያችን ታሪክ ጸሐፊዎችና አዋቂዎች የሚባሉትም ከግል ርብሽብሻቸው ሊላቀቁ ስላልቻሉ የጋራ ቅርስ ሊሆን የሚገባውን ያራቁቱታል። ከታሪክ መማር ይችላል የሚለውን ባዶ ይሆናል። ታሪክ ሳይሆን ዘለፋና ተረት ነውና የሚጻፈው። ታሪክ የግል ተብሎ ከቀረበ ይህ በግል ታሪክነት ደረጃ ሊነበብ ይችላል። የህዝብና የሀገር የድርጅት ታሪክ ግን የግል ስንክሳር ሊሆን አይችልም አይገባውምም። ታሪክ ብሎ የሚጽፉት ሚዛን አልባ ሐቅ አልባ ከሆነም ታሪክን ሊቀበር እንጂ ሊተርክ አልተነሳም። ታሪክ ከተባለም ስለተባለው ታሪክ ጸሐፊው ሆነ ጸሐፊዎች በቅድሚያ ጠንቅቀው ማወቅ አለባቸው። ማን ያውራ የነበረ የተሻለ ቢሆንም ለቀቅ እናድርገውም ከተባለም ማን ያውራ ጠንቅቆ ያወቀ ማለቱ የግድ ይሆናል። አቆም ያጠፉ ደግሞ የሚደብቁት ጉድ ወይም ወንጀል ለማለት ነው። አለበለዚያ ንግዱ ደርቷል ማለት ነው። ከቅርብ ጊዜ ወዲህ ስለ ኢሃፓ የባጢቆቱን መቸክቸክ ገንዘብ የሚያስገባ መሆኑ እንደሚታየው ማለት ነው። መተረኩ ዛሬ ስለ ቀድሞ አጽዎች በተለይም ምኒልክ ላይ የሚጻፈው ሁሉ ታሪክ ነው የሚባለው ሁሉ ባፈ ታሪክ የተደጎለበለ ለመሆኑ ጥርጥር የለውም። ኤርትራን የኢትዮጵያ ቅኝ ግዛት የሚያደርግ ታሪክ ተፈጠረ እንጂ አልነበረም። ማን የማንን ብልትና አካል እንደቆረጠም ያን ያህል ጥርት ብሎ የታወቀ ካለመሆኑ ሌላ የሁሉም የዘመኑ የጦርነት ልምድ ሆኖ የነበረ ሊሆን መቻሉም እንዳለ ሆኖ ዛሬ ይህን በመጠቀም የሚጎሰመው የጥላቻ ነጋሪት ከህዝብ ታሪክ ጋር ግንኙነት ያለው አይደለም። ጥላቻን አራጋቢዎቹ ደግሞ ራሳቸው አሶሳ፣ አርባ ጉጉ፣ ወተር፣ አረካ፣ ጋምቤላ፣ ኦጋዴንና በደኑ የሚሉትን ያሰቃቂ ግፍ ታሪክ ዛሬም እያደሱ መሆናቸውን መታዘባችን ያለ ነው። ታሪክ ስንል ምን ማለታችን መሆኑን ማወቅ ያስፈልጋል። በቅርቡ ማለትም ወያኔና ቅጥረኞቹ ስልጣን ይዘው መተየብ መጻፍ ከተሰማሩ በኋላ ታሪክ ተብሎ የተጻፈው ልብ ወለድና ውሸት ጥቂት አይደለም። ተራራን ከተከተ በሚል ቦያኔና ሻቢያ ቅጥረኛ የተጻፈው አምስት ቅጽ ያስታውሷል። በዚህም ቅጽ ያው የኢሃፓ ታሪክ ተብሎ የወያኔው ሸተስ ተጋብቷል። ወዲያውኑ ዛሬ ማንነቱ ግልጽ ሆነ የኢሰፓ ካድሬና ከሽብር ተጠጣሪ ነበር ብሎ ሲተርክ የቆጡ የከባጡ ብቻ ሳይሆን የካቡልን ኮልኪት ያደባልቆ የጻፈው እንደ ቁም ነገር ባይቀርም በሳቅ ያፈሰን የነበረን ቅጅት ታሪክ ብሎ አስፈርና በገበያ ቸበቸበ። በዚሁ ድንቅ ታሪክ መሰረት እኔም ስሜ ተጠቅሶ በአዲስ አበባ ተገኝቼ ባረመኔው መንግስቱ ላይ የሞት ፍርድ ስንሰጥ አብሮኝ ነበር የተባለው ጓድያኔ ባሲን ባለበት አጃቢ ደግሞ የሚሶን አማራር ግለሰብ ደስታታደሰ እንደነበር ሰፍሮ ነበር። ድንቅም ታሪክ። ሌላው ደግሞ ምዕራብ ጀርመንና አልጄሪያ በዘመኑ ባቋቋመቸው ተቃሪ ነበሩ አገሮች ኢሃፓን መሰረቱት ሲል አወቁ። ያሉ ደርጉሽ ደግሞ ድርጅቱ በሻቢያ ተቋቋመ ሲሉ ቀላምዷል። አግሮታችን ትግላችን ምስክርነት ወዘተ በሚልም ውሸት ገበያ ደርቶ ከርማ ለነገሩ ታሪክ ያሉ ተረት ተረት መሆኑን በየጊዜው ድርጅቱ ምላሽ ሰጥቷቸዋል። ታዲያ ለምን እናንተ ታሪክ አልጻፋችሁም ወደሚለው ጥያቄ ወይም ክስ በመንደርደር ላይ ነው። ስለ ኢሃፓ ጠላትና ሰምቶ አውሪው ከጻፎ ባሻገር ነበርን ባባለም ባመራርም ደረጃ ብሎ ታሪክ የሚሉትን ሲጽፉ ወይም ሊጽፉ ሲነሱ እንዲሁ ውጤታቸው ማያምር ሆኖ አለ። ያልተሳካ ትረካ የሆነባቸው ምክንያቶች ደግሞ ከማን ጻፈው እንዴትስ ተጻፈ ከሚለው ጋር የተቆራኘ ነውና ዛሬም ቢሆን መሰል ጥረቶችን ደካማ ያደርጋቸዋል። ማለትም የድርጅቱን ሰፊ ታሪክ አንድ ወይም ሁለት ግለሰቦች የሚጽፉት ሊሆን አይችልም፣ ሙሉን ታሪክ ማለት ነው። ታዲያ ዝም ከሚባልስ ለምን የሚያውቁት አይጽፉምና ታሪኩ እየተነገረ አይቆይም አይሟላም ብሎ መጠየቁም ተገቢ ነው። በተለይም የሚያውቁት በጊዜና በሞት እየተጠለፉ ባለበት ሁኔታ በመስተዋት መጽሔት በተደጋጋሚ ታሪክ ጻፍን ያሉት እንደተቸለው ሁሉ ለምሳሌ ያንደኛው ይድረስ ለባለ ታሪኩ የግለሰብ ስንክሳር እንጂ ታሪክ አልነበረምና የዚህ አማራጭ ጉድለቱ የሚከተሉት ናቸው። አንድ ጻፎቹ ካላቸው የፖለቲካ ቁርሾ የግንዛቤ መሸዋረር ያልተያከቁ ናቸውና ብዙውን ጊዜ ድርጅቱን የመጉዳት አመራሩን የመወንጀል መነሻ ሐሳብ አላቸውና ሚዛናዊ ሊሆኑ አይችሉም። ይድረስ ባለ ታሪኩን ጻፍክ ያለው ግለሰብ ለምሳሌ ወደ ሰራዊት ገብቶ በዚያው ከመቅጽበት የከዳና ደርግን ተቀላቅሎ በደርግም ወንጀል ተካፋይ የነበረ ሲሆን መጻፉ ጸረ ኢሃፓነት ነበር ተልኮ ራሱን ሲያጋልጥ በቀጽ 237 የሚከተለውን አስፍሯል። በከሽብር ሂደት በህዝብ ሙሉ ተሳትፎና ተግባራዊ እርምጃ ራስን የመከላከሉ ተግባር ሜሶን እስከተረጠቀበት ጊዜ ይቀጠለ ነበር። ዛሬ አንዳንዶቹ እኛ በቦታው አልነበርንም ብለው ይክዱት እንደሚሞክሩ ሳይሆን እርምጃው ትክክለኛ የመከላከል እርምጃ ነበር። በኔ እምነት ከህዝብ ጎን የቆምን ኃይሎች የአብዮቱን ፍሬ ጠብቀናል፣ ህዝባችንንም ከገዳይ ጥይት ተከላክለናል። የወንጀለኛ ንድረቅ ይለዋል። ይሄ ነው። ይህ ከመንግስቱና ሌሎች ያልተለየ ግለሰብ ህዝብን የፈጀ ሂደትን ያሞገሰ ባለበት ታሪክ ጻፈ ብሎ መውሰድ አይቻልም። ወንጀል ሰርቷልና ድርጊቱን ለመደበቅ በኢሃፓ ላይ የሐሰት ዘመቻን መዘርገፉ የሚጠበቅ ነው። መጽሐፉ ሲወጣ በቀረቡ ትችቶች ግልጽ እንደተደረገው ሁሉ የክፍሉ ታደሰ መጽሐፍም እሱን ትግሉን የተሳሳተ ባይና በተወሰኑ አመራር አባሎች ላይ ቂሙን ሊወጣ ያለውን ፍላጎት ከመጽሐፉ ማራቅ አቅቶት የጻፈውን በሐቅም ደረጃ ሆነ በግምገማ ስህተት ሊያደናቅፈው ይችላል። አንጃ ሆነው ድርጅቱን የቆዱ ወደ ወያኔ ተበለሉ በረከትና መሰሎቹ ድርጅቱን ሰርገው ገብተው እንደነበር የታወቀባቸው ወዘተ ያወቀነውና የነበርንበት ታሪክ ብሎ የሚጽፉት በአብዛኛው ከላይ ከተከስነው ድክመት ነጻ አይደለምና የነሱን ሐሰት ሐቅ ብሎ የሚወስዱ ውሸትን ይጋታሉ። አረመኖቹ የደርግ መኮንኖችም ስለ ኢሃፓ ሐቅ ይጽፋሉ ብሎ መጠበቅ ሞኝነት ነው። ሁለት ነበርን አወቀን የሚሉትም ሐቁን ነገር ሲባል የሚያውቁት ውሱን ነው ወይም ውሸት ነው። ስለ ያሰ ያውን በሁለት ቅጥ ጻፍኩ ያለው የበረከት ሰሞኑ ዳጅ ታዛዥ ግለሰብ ሰራዊቱን በደንብ ያውቁም ከድርጅቱም ከሰራዊቱም ከተለዩ ከ20 30 40 አመታት በኋላ ያደረጉ እስከ 1984 ዓመተ ምህረት ድረስ በሜዲያ የቆየን ኃይል ታሪክ ሊተርኩ ብቃቱ የላቸው። ስደት ለውሸት ያመቻልና ስንቱ ነው የትጥቅ ትግል አርበኛ የከተማ ስኳድ የከርቸሌ እስረኛ የሰልስ ቃይተኛ ወዘተ ሆንኩ ነበርኩ ብሎ ዛሬ የሚጀነነው የሚዋርቀው። ለዚህም ነው ያልነበሩበትን ጉዳይ እንደነበሩበት አስመስለው በስማበለው ወይም ከሌሎች መጽሐፍት ገልብጠው ያገኙትን ሲጽፉ መጽሐፋቸው ፍሬቢስነ ሀቅ አልባም የሆነው። የአውሪያቸውን ወይም ነጋሪያቸውን እይታና ግምገማ ብቻ እንጂ ሁለገቡን ሀቅ አንጸባርቅምና በየስብሰባው ሆነ በየጦርነት አውድማ የነበሩትን ቢሆኑ በአንድ መልክ አንድን ክስተት አይገመግሙትም። ኢሃፓን ለማውገዝና አመራሩን ለመወንጀል በሚል ሊጽፍ የተነሳ ሸብረር ያለ ተሳሳ ግምገማ እንጂ ክስና ቂማቸውን እንጂ
ታሪክ ለመጻፍ ማወቅ መኖር ያስፈልጋል። ኢትዮጵያ የተማሪዎችን ቅስቀሳ ሳይሆን ጠርዙም ያልነበሩ ዛሬ ያን የተማሪ ትግልና ትውልድ ባለታሪክችና አውጋጆ ነው ወራጫሉ። ለህዝብና ለሀገር ሲል እንደ ጧፍ የነደደን ትውልድ ተመክሮ ማክበር ሲገባ ማንኳሰስና መዝለፍ ከሰፈነ ያልታደለና የተደየነ ትውልድ መጣ የሚያሰኝ ይሆናል። 3 ለዚህም ነው የሃፓን ታሪክ ግለሰቦች ያው የከዱትና የጠሉት ሊጽፉት አይችሉም። ከመኮሩም ፋይዳ ቢስ ወረቀት ጭራሳ ይሆናል የሚባለው 10% ነው ለጨብጠው 90% ሳይሆን ሳይቀርምና ውሸት በመያዝ መጻፋቸው ለሙከገብ ያቀርባሉ። እንደተነገረን ወይም እንደሰማነው ማለት እንኳን ይቀፋቸዋል። ወያኔ በሃፓ ላይ ያስ ዘመቻ ከመራገቡና ከመደገፉ ሌላ ራሱን በቀጥታ ተሰማርቶበታል። ግለሰቦች የሚነዱት የቁርሾ መጋጃ እስከሌለ ድረስ አቁል ሊጽፉ እንደሚችሉ በቅርቡ የሃፓና ስፖርት ብሎ የወጣው መጻፍ ግጽ አንድ ቁልጭ አድርጎ ያሳያል። የግለሰብ ስንካር ቁርሾ መውጫ ወይም ቀረት አይደለም። ስለዚህ በፌስቡክ ለጻፍሽልኝ እህቴ መልሼ መበሳጨትሽን ብረዳኝ አንደኛ የሃፓን ሙሉ ታሪክን ብቻ ልጽፋልችልም ሁሉን በጥልቀትና በሙሉ ዝርዝሩ አላቆም በቀጥታ አልነርኩትም። ለዚህ ነው ሁሉም በማን ያወራይ ነበር መሰለት የበኩሉን ቢጽፍ የተሟላ ታሪክ ሊጽፍ ይችላል የምንለው። ሁለተኛ የድርጅቱ ታሪክ ሊጽፉ የሚችሉት በትግሉ የተሳተፉ አባሎች ናቸው። በተለይም አሁንም በድርጅቱና በሃፓ ላይ ቀና አመለካከት ያላቸው ይህን ጥረት አመራሩ ያስተባብርና ያቀናጅ መጣብ እንዳለበት ግልጽ ነው። ታሪክ ጻፍን የሚሉት እነሱ ከለቀቁ በኋላ የከተለውን ታሪክ ነበር ማለት እንኳን ቢከፋቸውም በበኩላችን የተጀመረውን የሃፓ ትግል ዛሬን ከተለናል። አንደኛ ታሪካችን በጋራ ለመጻፍ እየጣርን ነው። የሚቆረቆራችሁና የነበራችሁ የበኩላችሁን አስተዋጽኦ በማድረግ ተባበሩን። ሁለተኛ አሁንም ቢሆን በትግል ላይ ነንና የስምሪታችን ሆነ የጽሁፎቻችን ትኩረት በታሪክ ላይ ብቻ ሊሆን አይቻልም። አልቻለም። 3 ይህም ሆኖ ግን ታሪኩን ከመዘከር ጥቃትን ከመከላከል ዋሾችና የውያኔ ከፍተኛ ጻፎችን ከማጋለጥና የድርጅትን የሰማዕትን ከመጠበቅ ሰንሰላናውቁም በየጊዜው ጥቅም ጽሁፎች ጥራዞችን ለመልከት ያቀማችን ያደረግን ነው ይበልጥ ለማጥፋት ተነስተናል። የሃፓ ታሪክ ባባሎችና ሀቀኛ ልጆቹ ጻፋል ማለት ነው። በጋራ እንቻኮልበት እንረባረብበት። ስለቀሽብ መታሰቢያ ህንጻው ሙዚየም የተጻፈው የሚገርመኝ አይደለም ወያኔ ንብረት ነው። አንዱን ወያኔና ወይ ማንጃ ዳንቆ ሀቀኛው ቢጥል ምን ያስቀርማል? በዚህ ሙዚየም ለምሳሌ ባብሌቶ ለማጻፍ በእንግሊዘኛና በአማርኛ ትርጉም ለምን አልተቀመጠም ተብላ ሐላፊዋ ስትጠየቅ ስላላገኘ ነው ብላ ለሰጠችው መልስ መጻፉ ቢወሰድላትም ወደ ጎን ጥላው እንደነበረ እናውቃለን። ለሷ የቡዴና ወይ እንጀራና የሰልፍ ለውጥ ጉዳይ ነው። በጸጋይ ገብረ መድን የተተረጎመው ይህን መጽሐፍ በአዲስ አበባ ብዙ ማተሚያ ቤቶች ማተምን ፈርተው ክልክሎ ነው ቀርቷል። ሌሎችም ምሳሌዎች አሉ። እነ ደብተራውን ደብዛ ያጠፋ ቡድን እነ ደብተራውን ውድ ጓዶች ይዘክራል ብሎ መጠበቅም ስህተት ነው። ወያኔ ራሱ ሲቀሽብር ሰለባ ሳይሆን የቡን የተባራ ማጋል ነበርም። በአሁኑ ጊዜ ብቻ ሳይሆን ወያኔ የስልጣን ባለበት ሆነም ጊዜ ጀምሮ ጸሬ የሃፓ ዘመቻውን እንዳጣጣፈው አለ። ጣላት አማራ በተለይም ኢትዮጵያ ብሎ ስለሚፈረጀው ነው። በመሆኑም የድርጅቱን ታሪክ ማቆሸሽና መዋሸት የግድ ሆኖበታል። የውያኔ ጸረ ሃፓ ዘመቻ ግንባር ቀደም ሆኖ የሚያናፍሱ ቁጥርና ጋዜጠኞች በሉና ባዎች አሳዛኝ ፍጥረቶች አሉ። ወያኔ አበረታታችነትን መጻፍን ጫርን ያሉን አሉ። ወያኔ ለቅጥፈቱ ለከት እንደሌለው ግሉንታን ከገደሉት አንዱ የሆኑ የስብሃትን የየጊዜ ቅሌት መታዘቡ ይበቃል። ያብዬን ወደምዬ ለምድ ሆኗልና ስራቶች የፈጠሩትና ያበላሹት ሁኔታና ችግር በሃፓ ላይ መለጠፉና አልፎም የፈረደበት ግን መለፈፍ ሳይሆን በተግባር ውድወቱን ለሀገር የሰጠውን ቆራጥ ዋለልኝ መኮንን ላይ ስድም ማውረዱ ወያኔ የሚደገፍ የታሪክ ትቢያዎች እንቅስቃሴ ሆኖ አለ ነውና ሲሶ ኢትዮጵያን የሶማሌ ግዛት ነው ብሎ መቋድሾ የተፈራረመው ወያኔ ኤርትራ ኢትዮጵያ ቅኝ ግዛት ነው ብሎ የጮሁና ከ300 ገጽ በላይ ይህንን አስረግጦ መጻፍ የጻፈው ወያኔ በሱዳን ተዛዝ ድልድይ ሲያፈርስ የሞከረ ደቡብ ሱዳኖችን አሳልፎ ሰጥቶ ያስገደለ ወያኔ በተቃርኖ ቆመውን አለ ያለውን የሃፓን በትምክት ፈርጁ ከሻቢያ ጋር ሆኖ የወጋ መሆኑ የተረሳ ይመስል ታሪክ ተብዬ ውሸት በወዳደሮች እየቀረበ ነው። የሃፓ ስህተቶችን ማመኑ ብቻ ሳይሆን ራሱ ጠቁሞም ያረማቸው ጥሩ ያረመም ሆኖ ሳለ ስለ ድርጅቱ ጻፍን ባዎች የድርጅቱን የስተት ቋጥ ከማድረግ ሌላ ለህዝብና ለሀገር ያደረገውን አስተዋጽኦ ከቶም የሚጠቅሱ አይደሉም አሉንም። ማን የህዝብን መሰረታዊ ጥያቄዎች አስተጋብቶ ህዝብን ለትግል አሰለፈ? ማን የመደራጀትን ጥቅምና አስፈላጊነት በሰፊው አስተማረ? ማንስ በተጨባጭ ሰፊውን ህዝብ ቀስቅሶና አደራጅቶ ዲሞክራሲን ዋና ጥያቄ አድርጎ ከህዝብ ጎን ሆኖ ታገለ ተሰዋ። ማን የደርግን አረመኔ ስርዓትና ደጋፊዎችን ታገለ? ማንስ በጠዋቱ ጠባቦችን ወያኔና ገጣዎችን በሙሉ ተቃርኖና የሀገር አንድነት ክብር አድርጎ በመጋፈት የገንጣዎች ጥቃት ሰለባ ሆነ? ማንስ የሀገርን ጥቅም ክብር ለውድና ሹመት ሲል አሳልፎ ያልሰጠም ብሎ መስዋዕትነት ተቀበለ? ማን ማውራት መቀባጠር ሳይሆን በትግል ሜዳ ደፍሮ ተሰልፎ መከራን ተቀበለ? አኩሪ ታሪክ ጻፈ። ይህ ሁሉና ብዙም ሌላ ትውልድን አስተማሪ ጀግንነት ሊተረክ ሲችል ታዲያ ነጋ ጠባ ክስን እንጀላን መደብደብ የወያኔ ኮራኩሩና ዋሹክጥኛ መሆን ለምን ተመረጠ? ታሪካችንንማ እናውቃለን። ያውም በዝርዝሩ ታሪካችንንማ እንጽፋለን። እየጻፍንም ነው። ሊገነዘቡ የሚችሉ ካሉ አያውቁትም የተባለውንም እናውቃለን። ከላይ የተጻፈው ሁሉ ታዲያስ በሰፊው ሀቁን አሳውቁና የሚል ጥያቄን አንሽሞኑን አልሳትኩትም። የጊዜ ጉዳይ አለ። በአስረትም ለረጅም ጊዜ መንገስ አይቻልምና ሀቅ ልትነገር ስትነሳ ግሳንግሱን ሁሉ በዝርዝርም በጥቅሉም ምስሉን መስጠትና አርቃኑ ማስቀመጥ ይቻላል። የትውልድ ታሪክና መስዋዕትነት በቀላሉ የሚያዝና የሚተረክ አይደለም። ተገቢው ክብር ጥልቀትና ሀቅን እንዳይነብልን መጠበቅም ይጠይቃል። በቅርብ ታተምን ባሉ እርባናቢስ መጽሐፍትና ጽሑፎች ላይ ተገቢውን ሂስ የነበሩና የታገሉ አቅርበው ባዶ አድርጓቸዋል። ማለትም ታሪክን መከላከሉ ችላል ተባለ። የኔም ጸሐፊዋ ያነሳሽው በእንግሊዝኛ የመጽሐፍ ጉዳይ በአማርኛ ከመጻፍ ያገደኝ ነገርና ሁኔታ ያለምና ሚናውን ጥቅሙን መገንዘብ እንጂ ይወቀስ ሊሆን አይገባው። ነገርን ነገር ስላነሳው ይህን ምላሽ ሰጥቼልሻለሁ። በነገርሽ ላይ አንዳንዱ እኮ ወዲፍ ጆ ደረጃም የሚቀመጥ ሊሆን ይችላል። በሌላ በኩል ደግሞ አሁንም ድርጅቱ በትግል ላይ ነውና ሁሉንም ዘርግፎ ለማውጣት የሚስጥርና የቀጣይ ትግል ማነቆች አይፈቅዱለትም። በያፓ ላይ የሚጻፈው ሐሰት ሁሉ የወያኔ ጸረ ኢትዮጵያ ዘመቻ አካል ነው። የምንጠብቀው ነው። የለም ተኗል ጠፍቷል በሚባል ድርጅት ላይ ይሁሉ ዘመቻ ማስፈልጉም ጥያቄ ሊያስነሳም ይገባዋል። ከዚህ በተያያዘ ደግሞ የድርጅቱንም ልክ እንደገና ደርግና ወያኔ እየጠሉ ምናልባት በወያኔ ብርና ዶላር ገፋፊነት የድርጅቱን ታሪክ ሊቀሙ የተነሱም አሉ። የድርጅቱ ታሪክ ግን ለክርስቲያንና ሻሞ የቀረበ አይደለም። ያን ትውልድ ያው ብዙ ዘንድ ወያኔ እንደቀጠረቻቸው ሁሉ ያን ትውልድ የዘከሩና ያዳነቁ መስለው ድርጅቱን ታሪክ ሊቀሙና ከየት ይተልኳቸዋል በስልት ከግብ ያደርሱም የሚወራጩ አሉ። ሁሉንም አውቀንባቸዋል ለክተንባቸዋል ያለውን ሁናቴ በጥሞናና ሐቀኛውን ታሪክ መሰረት አድርጎ ስንመረምረው ይሃፋ በህዝብና በኢትዮጵያ በመቆሙና በመታገሉ በመዋደቁ ጠላቶቹ መብዛታቸውን ነው። ይሃፋ ጠላቶች የኢትዮጵያ ጠላቶች ናቸው። ይህ በመሆኑም ድርጅቱ ትግል ገና አላበቃም። ከለየላቸው ጠላቶች በተጨማሪና በከፋም ደረጃ የራሱ ጠማሞች ቆጥተውታል። ታሪኩን ሊበረዙን ያበላሹ ተነስተውበታል። ሌላ ትግል ቸልምለው ትግል አይደለም። ስለዚህ የኢሃፓ ታሪክ በተግባርም በጽሑፍም በድርጅቱና አባሎቹ ባስፈላጊው ስፋት ባይሆንም እየተመዘገበ ነው። ሙሉ ታሪክም መጻፊያው ቀን ደርሷል። እንደምናውቀው ድርጅቱ ሰፊ ትምህርት ቤት ነበር። አሁንም ነው። የተወሰኑት ለስምንተኛ ክፍል ፈተና ሳይደርሱ ጥለውት ሄደዋል። ወደ አስረኛ ክፍል ዘልቀውም ሁለተኛ ደረጃ መልቀቂያ ፈተናም ወስደው የተነኑ የወደቁ አሉ። በትምህርቱ ገፍተው የጊዜ ጉዳይ ሆኖ የተሸነፉም አሉ። ሌሎች ደግሞ በትምህርቱ እስከዛሬም ቀጥለዋል። ነገሌዎች ደግሞ ወደ ጠላትና ፈረንጅ ትምህርት ቤቶች ገብተው የክደትና ማህይምነት ዶክተሮች ሆነዋል። አስመሳዎች ደግሞ በትምህርት ቤቱ ሊገኙ ቀርቶ ተስፈኞችም አልነበሩ። ይህ ሁሉ ምላሳቸውን አልገታውም። ኑሮ ከባድ ነው። ዝብርቅርቅም ነው። ይህ ቢሆንም ሲኒዮርም ይሄዱና ማሪያ ትሬዛውም ያልቅና ያስተዛዝበናል። ያም ጊዜ አልፈና የተባለው ተፈለገም ተጠላም ሆኖ ይሆናል። ትግስትም ቢጠይቅም ከልብ ይሃፓን የሚወዱ ከድርጅቱ ይሃፓ አንድ ብቻ ነውና ሊተባበሩና የዚህን ህዝባዊ ድርጅትና ታሪክ በጋራ ሊጽፉ ቢጥሩ የተመረጠ ይሆናል። ቆሻሻውንም ከጫንቃቸው አነሳላቸዋል። የሚያሳዝነው ግን ሁሉ ሰው ስርየትንና ንጹህነትን ፈላጊ አይደለም። ያደቀው ይሳቀል ይጨርሰን ባዎች ወደን ጠላንም ብዙ ናቸው። ይሃፓ ሙሉና ሐቀኛው ታሪክ ይጻፋል። ያለፈውና የነበረውን ከሚለውጡ አስመሳዎች እንራቅ። Yeah, what?
ትውልድ ያረከበን በደልታተነ ገልሳችን ያደራ ባላገን ያደራ ባላገን ያደራ ባላገን ያደራ ባላገን የሰላም ደስዋን የብትሞቱ ይገትረዋል ባታዩ መስለ ባመንት
የራስን ውድቀት ማፋጠን ነው። ኢህአፓ ላለፉት 42 ዓመታት ለምንስ ዓላማ የማንነስ ፍላጎትና ጥቅም ለማስከበር በተደጋጋሚ በተለያዩ መግለጫዎቹ በሚሰጣቸው ትንታኔዎቹ በሚያስተላልፋቸው የሬዲዮ ዝግጅቶቹ ግልጽ ቢሆኑም ባልዋለበት ባልሰራበትና ባልተንቀሳቀሰበት ሁሉ ሳይቀር በህዝብ እንዲጠላ ለማድረግ የቀድሞ ማለትም የአጼው የፊውዳልና የደርግ አገዛዞች የነሱ ርዝራዦችና እንዲሁም ላለፉት 22 ዓመታት ደግሞ በገፍተኛ ደረጃ ይህንኑ ፈለግ ተከትለው ያሉት ወያኔና አፈቀላጤዎቹ እየተፈጨረጨሩ ለመሆናቸው በብቸኝነት በያዟቸው የዜና ተቋማት የሚነዟቸው መጠነ ሰፊ ፕሮፓጋንዳዎች የሚመሰክሩት ናቸው። ለህይወታቸው ሳይሳሱ ደማቸውን አፍሰው አጥንታቸውንም ከስክሰው በኢህአፓ መሪነት በገድላቸው ደማቅና አኩሪ ታሪክ ያስመዘገቡት የያ ትውልድ አባላትንም በውሱን የታሪክ ዕውቀት መዝለፍም እየተለመደ የመጣ እስኪመስል ድረስ እየተጻፉ ይገኛሉ። በቅርቡ በወያኔ ታጋይ ካድሬነት የተሰለፉ ሰንደቅ በተባለና እንዲሁም ኢትዮ ምህዳር በተሰኙ ጋዜጦች ላይ ያወጡት የጥላቻና የሐሰት ዘለፋቸው በምሳሌነት ሊጠቀስ የሚችል ነው። እንዲሁም ከጥቂት ቀናት በፊት በውጭ ሀገር በሚተላለፍ የቴሌቪዥን ስርጭት በቀይ ሽብር ድርጊቱ ተጠያቂ የሆነ አሳፋሪ ግለሰብ ሲወሻክት የነበረውን ተፈንቶም የዚሁ የጥላቻ ነጸብራቅ እንደሆነ ግልጽ ነው። በተማሪው እንቅስቃሴ ጀምሮ በትግሉ ያለፍን በህይወት የሌለን ይመስል በመጽሐፍ መልክ የዋሹብትን ገጽ መመልከት ምን ያህል የታሪክ አተላዎች እንደሆኑ ከማረጋገጡ በስተቀር ምንም ቢሆን ምን ውሸት በእውነት አትቀየርም። በተለይ ከቅርብ ጊዜ ወዲህ ደግሞ ለመስማት እስከሚሰለች ድረስ ሞቷል ጠፍቷል ተብሎ የሚነዛው የሐሰት ፕሮፓጋንዳ ያባ በአገር ቤትም ሆነ በውጭ ለሚያደርጋቸው እንቅስቃሴዎች ይበልጥ ግፊት ሰጡት እንጂ ከትግሉ አላደናቀፉትም። ጥረታቸው ውሃ የማይቆጥር ሆኖ መገኘቱ ስላስደነገጣቸው የትግሉን ሂደት ለማኮላሸት በመመኘት በየውይይቱ መድረክ ነጋ ጠባ አፍ መክፈቻ መደረጉም በምሳሌነት ሊጠቀስ የሚችል ነው። የኢሃፓ አመራር አባላት ቃለ መጠይቅ ሲደረግላቸው የሚባንኑ ድርጅቱ መግለጫ ሲያወጣ በህዝብ አስተያየት ላይ የበላይነት መያዙ የሚያበሳጫቸውና የሚያከነክናቸው የትግል አቅጣጫ ተጭነቱ እያሳሰባቸው በደፈናው ጥላቻ የሚያነቡ የሚለፈልፉ እዚህም እዚያው ውርውርና ወያኔን አለን አጅዋ ማለታቸው የሚያስገርመንም በዚሁ ምክንያት ነው። ምን ነው ለለከተም ቢሆን ገደብ አለው እኮ የሚለውን ቢህል ለማስማት ሰብአዊነት የጎደላቸው ፍጡር ስለሆኑ የታሪክ አተላ ከመሆን አያድናቸው። በማይስማሙበት ስህተት መስሎ በታያቸው እርምት በሚያመችና የህዝባችንን ትግል አንድ እርምጃ ወደፊት በሚያስኬድ ሁኔታ ተገቢ ሂስ በማቅረብ ፈንታ ከወያኔ ባልተናነሰ እንዲያውም ወያኔን በሚረዳ መልኩ የቃላት ጦርነት ኢሃፓ እንዲገጥማቸው የማሪጣታቸውን ቀስረው ያዙን ልቀቁን ሲሉ የሚደመጡም አልጠፉም። ስለሆነም ባለፉት ጊዜያት አለፍ አለፍ እያልን ለቀቅ ብንደረግስ በማለት የተናገርነው አሁንም በድጋሚ ማቅረብ ብቻ ሳይሆን በማስጠንቀቂያነት ቢወሰድ ጠቃሚና ይህንንም አጽንኦት በተሞላበት ሁኔታ መግለጹ አግባብነት ያለው መሆኑን ለህዝብ ቀናኢ የሆኑ ኃይሎች በሙሉ የሚገነዘቡት ነው። ይህንንም ስንል ያለ ምክንያት አይደለም። እነዚህ ግለሰቦችም ሆኑ ስብስቦች የኢሃፓ በህዝቡ መካከል እያደረገ ያለውን የአገር ቤት እንቅስቃሴውን የማይወዱለት መሆናቸውን በተደጋጋሚ የምናውቀውና ሂደቱ ለማንም የማይበጅ እንደሆነ እኛ ብቻ ሳንሆን ማንኛውም ጤናማ አእምሮ ባለው ዜጋ ሁሉ ይታወቃል የሚል ጽኑ እምነት አለን። ቀና አስተሳሰቡን አይወዱለትም። የተጸነሰበትን ያን ትውልድ የውድቀታቸው ምክንያት በመሆኑ አሁንም እሳት ሆኖ መለብለቡ ያቃጠላቸዋል። ትግሉን ማብረጃና ማቀዝቀዣ ውሃ ቢቸልሱ የተለኮሰው የነበልባል እሳት ነበርና አሁንም ነውና እንደተመኙትና አሁንም እንደሚመኙት ፍሙ ሊጠፋ ቀርቶ አሁንም ድረስ በያለበት ቦግ ቦግ ማለቱ ቀጥሎ ይገኛል። የእሳቱ መውለብለብ ስለሚያቃጥላቸው ሌትም ቀንም ያቃዣቸዋል። እዚህም ነው የአፓ እንቅስቃሴው መረጃ በአደባባይ እየታየ አይናቸውን በጨው እያጠቡ ለማመን የሚከብዳቸው። ታዲያ እነዚህ ከይሲዎች ለተጠናወታቸው የጥላቻ በሽታ ውርደትን ቢከናነቡ ማን ተጠያቂ ይሆናል? አባላቱ ቢታሰሩ ቢገደሉ ለዘብጥያ ቢዳረጉ ደብዛቸው ቢጠፋ ግድ የላቸው። እንዲያውም መደሰታቸውን እየነዙ ያሉት የከበሮ ድለቃ ፕሮፓጋንዳቸው ያሳብቅባቸዋል። ይህ ብቻ አይደለም። በሚስጥራዊ ተግባሩ ዳብሮ ጠንክሮ በወያኔ ላይ እያደረጋቸው ያሉት እልህ አስጨራሽ እንቅስቃሴዎቹ አልተቻላቸውም እንጂ ፍሬ እንዳያፈሩ በደንቃራነት መሰማረቱ ያስደስታቸዋል። የአገር ወዳድነት ሹመት ለራሳቸው ሰጥተው የኢሃፓን ማንነት ግን አይናቸውን በጨው በማጠብ እየከዱ የአገር ወዳዱንና የህዝብ ጠላት የሆነውን የወያኔን አገዛዝ በመታገል ፈንታ በሙሉ ኃይላቸው በድርጅቱ ላይ ይረባረባሉ። ሰላምተኛ ባልሆኑበት እንዲያውም ጠብጫሪነታቸው እየታወቀ ነጋ ጠባ የሰላም ጥሩምባቸውን ይነፋሉ። አንዳንዶቹማ የቀድሞ ታሪካችንን ያጋልጥብናል ብለው የሚሰጉ ከወዲሁ በፍርሃት በመጨነቅ የጥላቻ ጅራፋቸውን ሲያጮሁ ይደመጣሉ። የወያኔ ከስልጣን መባረር ስለሚያስበረግጋቸው የእርቅ ይውረድ ቀረርቶንም ያስተጋባሉ። በመሆኑም በማንም ይሁን በማ የተደረገ ጥፋት ሁሉ ሳይቀር ኢሃፓን ተጠያቂ ለማድረግ ይራወጣሉ። በፖለቲካ ምህዳሩ ብቸኛ የፖለቲካ ድርጅትም ሆነ ተዋናይ ለመሆን የሚያልሙ ደግሞ በደንቃራነት ይከሱታል። ለመተባበር ያደረገውን አስተዋጽኦ በመከዳ ሊመሰረቱ የሚችሉ ህብረቶችንም ሆነ ስብስቦችን እኔ ካልመራሁ እያለ የድርጅት እኩልነት ያፋልሳል እያሉ ይከሱታል። የመድበለ ፓርቲ ስርዓት አቀንቃኝ በኢትዮጵያ የትግል ታሪክ የመጀመሪያው ኢሃፓ መሆኑን ለማወቅና ለዚህ መሳካት ደግሞ እስካሁን ድረስ በጽናት እየታገለ ያለ እንደሆነ በመገንዘብ ህሊናቸው ይተናነቃቸዋል። ቢያውቁትም ያቀራቸዋል። ታዲያ እነዚህ ከላይ የተዘረዘሩት ሁሉ መሰረት የሌላቸው ክሶች እንዳሻ በኢሃፓ ላይ ሲነዙ አሁንም ለቀቅ ብንደረግ ማለታችን ይበዛብን ይሆን? መሰረት ከሌለው ከጥላቻ ቆጠብ በማለት በአገራችን ከህዝባችን መሃል በመሆን የትግሉን እንቅስቃሴ እናጠናክር የሚል ቀና ምክር ማሰማቱ ተገቢም ትክክለኛ መልካም መልእክት ነው። ኢሃፓ የትግላችን ዋና ትኩረት በህዝባችን ጠላት በወያኔ ላይ እንዲሆንና በአገር ወዳዱ መካከል ያሉና ሊኖሩም የሚችሉ መለስተኛ ቅራኔዎች አርቆ አስተዋይነት በልባችን ከሰፈነ በአግባቡ መያዝ የሚቻሉ መሆናቸውን አጽንኦት ሰጥቶ በተደጋጋሚ የሚገልጸው ይህንን ከተመክሮ በሚገባ የተገነዘበ በመሆኑ እንጂ ልዩ ምስጢራዊ ተአምር ኖሮት አይደለም። በተለይም ያገር ድንበር እንዳሻ በሚጣስባት የህዝብ የጋራ ተቻችሎ መኖር በሚፈለስበት ድህነት የዜጎቻችንን ኑሮ በከፍተኛ ደረጃ በሚፈታተንበት መልካም አስተዳደር ጠፍቶ መብት አልባ በሰፈነበት ፍትህ ደብዛዋ በመብራት ተፈልጋ በማትገኝበት በአሁኑ ወቅት የዚህ አይነት የጥላቻ ፖለቲካ መንዛት ምን አይነት ጠቀሜታ እንደሌለው አለመገንዘብ በእርግጥም የጤና አይደለም። የአእምሮ ጤንነት ጉድለት በጥላቻ መታወር ሲታጀብ ደግሞ በበርካታ ሀገሮች እንደታየው ውጤቱ ፋሽዝም ነውና መታረም አለበት የሚል ጽኑ እምነት አለን። ይህንን ስንል አለምክንያት አይደለም። በርካታ መሰረታዊ የሆኑና የህዝባችንን የወደፊት ህልውና የሚወስኑ ሀገራችንን እንደ ሀገር ለማቆየት የምንችልበት ወሳኝ ጥያቄዎችና መፍትሄ በሚሹ ጉዳዮች ላይ እንድንረባረብ ለማሳሰብ ነበር፣ አሁንም ነው። ጥረቱና ትኩረቱ በዋናው አጀንዳ ላይ እንዲሆን ነው። ኢህአፓ ከዚህ ውጭ ልዩ አጀንዳ የለውም። ከህዝባችን ፍላጎትና ጥቅም ውጭ ሌላ ምንም ነገር ታስቦትም አያውቅም። ይህንን ለመረዳት አለመቻል የጤናም አይደለም ስንል ይህንን እየተመለከትን በመሆናችን ነው። የሰብአዊነት ጉድለት የተጠናወተው ነውና ህክምና የሚያስፈልገው ነው። እዚህም ነው ኢህአፓ ደጋግሞ ወደ ልቦናችን እንመለስ በማለት እየደጋገመ ማሳሰቡ እንዲያው ለፕሮፓጋንዳ ፍጆታ እንዳመጣ የሚወረውራቸው ሳይሆኑ ከልብ የመነጩ መልእክቶቹ በመሆናቸው ነው። ስለሆነም ኢህአፓ መልእክቶቻችንን በሚገባ ይደመጡ ይላል። ጠቀሜታው ለሁሉም ነውና። ነገር ግን ይህንን ቀና ሐሳቡን ለመረዳት ለሚሰጠው ማሳሰቢያና መልእክቱ ጆሮ መስጠት የተሳናቸው ጸረ ወያኔን እያሉ በኢህአፓ ላይ መዝመት የሚያዋጣ ይመስላቸው አሁንም ከዚሁ ከይሲ ተግባራቸው መሰማራትን ስራዬ ብለው የተያያዙ ወቅትንና በተለይም ደግሞ የወያኔ ምርጫ ቧልት እየተቃረበ በመጣ ወቅት እዚህም እዚያም ብቅ ብቅ የሚሉትን እናያለን፣ እናዳምጣለን፣ እንመለከታለን። ኢህአፓን ካላጥላሉና ካልጠፋ ቦታ የሌላቸው የሚመስላቸው በራሳቸው አቋምና ተግባር እንቅስቃሴ ድጋፍ በማሰባሰብ ፈንታ ኢህአፓን ማጥላላቱ አደላድል የሚሆናቸው ይመስላቸዋል። ከንቱ ልፋት መሆኑን ግን አእምሯቸውን በጥላቻ ስለበከሉት ሊገነዘቡት አቅቷቸዋል። ኢህአፓ የሀገር ህልውና ለማስጠበቅ ወገንን ከጥፋት ለማዳን ያለፈውን ወደ ጎን ትተን ሚዛን ስለማይደፋውና ውጤት ስለማያገኘው በባህል የሚደረግ እንቅስቃሴ ሳይሆን በሀገር ቤት በተግባር በትግሉ ሜዳ ተገናኝተን እንተባበር ሲላቸው ዝምታቸውን እስካሁን ድረስ መቀጠላቸው የዚሁ አቋማቸው ነጸብራቅና ውጤት እንጂ በሌላ በምንም ሊተረጎም አይችልም። በእርግጥም የሚያጠያይቅ ነው። ለቀቅ አድርጉን የምንለው በጸረ ወያኔነት ተሸፍነው አገር ወዳድ በመምሰል በተቃዋሚ ሰፈር የሚርመሰመሱትንም ጭምር ነው። የአንድነት ኃይል እያሉ ግና ጸረ አንድነት ተግባር በግላጭም በስውር የሚንቀሳቀሱትንም ይመለከታል። ኢህአፓን ወደዱትም ጠሉትም ፈለጉትም አልፈለጉትም የወቅቱን ሁኔታ በማጤን በኢትዮጵያዊነታቸው የሚያምኑ ማናቸውንም ችግሮች በኢትዮጵያ ጥላ ስር መፍትሄ ሊያገኙ ይችላሉ፣ ማግኘትም አለባቸው ብለው የጠበቀ እምነት ካላቸው የአንድነት የፖለቲካ ኃይሎች ጋር ጊዜው ረዘመ አጠረ መተባበሩ የማይቀር ነው። በዚህ ምንም ችግር የለበትም፣ ኖሮበትም አያውቅም። ለዚህም ነው የዚህን መሰረታዊ ሐሳብ ጠቃሚነትና አስፈላጊነትን በመረዳት ብቻ ሳይሆን ከተመክሮ በቅጡ በመገንዘብ ነው አጉል ልፈፋ ተቆጥበው በሂደት ወይንም ደግሞ ባለመገናኘት የተከሰቱ ቅራኔዎች ሊኖሩ ቢችሉም ለማጥበብ ሳይሆን ይበልጥ ሊያራርቅ በሚችል ደረጃ ማራገብን በመተው መዋሸትንም አቁመው በተጨባጭ ለአገር ቤት የጋራ እንቅስቃሴ የራሳቸውን አስተዋጽኦ እንዲያበረክቱ መጣሩ ጠቃሚ ነው ሲል ያለመሰልቸት ድምፁን እያቀረበ የሚገኘው። ለዚህ ጥያቄ አጥጋቢ መልስ እስኪገኝ ድረስ ደግሞ ኢህአፓ በራሱ ትግሉን በሁሉም መስክ ህዝብን ማደራጀቱና ማታገሉ መቀጠሉ የግድ ነው። ይህ ደግሞ ለሚወዱት ተገን ለሚጠሉት ደግሞ የትግል እሳት ነው። በፊትም አሁንም ወደፊትም ለህዝብ የገባው የቃል ኪዳኑ ተግባራት ናቸውና። ለቀቅ አድርጉን ስንልንም በሌላ በኩል በሐቁ በተደረገው በፖለቲካው መስክ ነቀፋ አይቅረብብን ለማለት አይደለም። ኢህአፓ በአቋሙ በአሰራሩ ወዘተ ላይ ከማንም የሚመጣውን በሐቅ ላይ የተመሰረተ ትችት በደስታ ይቀበላል። ለምንስ ተነቀፍኩ ብሎ አያኮርፍም። አብዮታዊ ጠባዩ የሚፈቅደው አይደለም። በህዝብ እይታ ተገብቶ የዶሮ ሹም ነኝ እፋት በሉኝ የሚል አነጋገር ካንደበቱ ጭራሽ ወጥቶ አያውቅም። እንዲያውም ትችትንና ሂስን ከመጋበዝ ቦዝኖ አያውቅም። ጋባዥ ነው። በተሳሳተበት እንዲያውም በግንባር ቀደምትነት መሰለፉ የትግል ታሪኩና ተሞክሮዎቹ የሚያረጋግጡለት ናቸው። ከጠፋም አምኖ ግለስ ለማድረግ የሚተናነቀው አይደለም አርቆ አስተዋይነቱን በተበክሮ የዳበረ መሆኑን ይገልጹታል እንጂ አያሸማቀቁትም ባልመሰለው ግን ይከራከራል ለዚህም ነው ሂስ ሌላ ወንጀላና ጥላቻ ደግሞ ሌላ መሆኑን ጫና ሰጥተን ደጋግመን የምንገልጸው በድርዝ ሰረዝም እንዲስተጋባ የምናደርገው ለዚህም ነው በያባ ማንነትና የትግል ዓላማ እንደዚህ ግልጽ ሆኖ ሳለ ከወያኔ ጫማ ለመነጠፍ የሚከጅላቸውና በሱ ጎዳና ለመጓዝ የሚቋመጡትም ወረት እየጠበቁ ሲዘላብዱና ሲቀላምዱ ይገርመናል ለቀቅ ብንደረግ ብንል ሲያንስ ነው ይህንን ደግሞ በተደጋጋሚ የምንገልጸው እንደነዚህ አይነቶችንና መሰሎቻቸው የትግል ሂደት አደናቃፊዎች በመሆናቸው ከተግባራቸው እንዲቆጠቡ ለማሳሰብ እንጂ እንካስላንት ያለመግጠም ፍላጎት ኖሮን አይደለም ወደፊትም አይሆንም ከፊታችን የተደቀነውና ተግበር የሚኖርብን ስራ ለዚህ አይነቱ እንተፈንቶ ጊዜ ማጥፋት በራሱ ከአጥያትም አጥያት መሆኑን በሚገባ የምንረዳው ነው ይህ እንዳለ ሆኖ ማርም ሲበዛ ይመረራልና ነጋ ጠባ ስንዘለፍ ይህ ነው የማይባል ወርጅብን ሲያወርዱብን ለሁሉም ነገር ለከታለውና ከህዝብ ፍላጎትና ነፃነትን ከመጎናጸፍ አንጻር ተቃሚነት የለውምና አደብ ግዙ ብሎ ማስተንቀቁ ግን አግባብነት ያለው ይሆናል አደብ ማስገዣ መድኃኒቱ ከጃችን የሌለም ይመስላቸው ሁሉ የአባን ባልዋለበት ቦታ መዳፈሩ ባይታሰባቸው መልካም መሆኑን ቢያውቁት ምክራችን ይጠቅማቸዋል እንጂ አይጎዳቸውም ከያባ ምንጊዜም አርቆ አስተዋይነት የሚጠየቅ መሆኑን ብንረዳ አፍ ለማስያዝ ዶሴ ማገላበጡ የሚከብደን ባይመስላቸው የሚመረጥ መሆኑን ቢገነዘቡና አጋጣሚ ጊዜን አሳስፈው ለሚጠብቁ ከስልጣን ለመቆናጠጥ መጋዣ ከመሆን ይድናሉ ጊዜው ረዘማጠረ ትግላችን ስኬታማ ለመሆኑ የወያኔ አገዛዝም የተጻፈበት ወረቀት እንኳ ክብደት የሌለውና እሱ ራሱ ከማያከብረው ከአገዛዙ ሰነድና ከነገሰ አንግስ ወደ ተዘጋጀለት የመቀበሪያ ጉድጓድ መግባቱ የኢትዮጵያ ሕዝብ ነፃነቱን መጎናጸፉ አይቀሬ ነው። በሀገራችንን ወቅታዊ ሁኔታ በሕዝብ እይታ መነጽር ለሚያጤነው ማንኛውም አገር ወዳድና ለሕዝብ ቀና አመለካከት ላለው ዜጋ ሁሉ ግልጽ ነው። ስለሆነም በሕዝብ ትግል መዳመጥ የማይፈልግ ከወዲሁ ምክራችንን ያዳምጥ። ሰብሰብ ይበል ያልተገብታ አፉን ይለጉም እንላለን። ሰልፍ ይማር እንላለን። በእኛ በኩል ቀድሞውንም ግንባራችንን ለጥይት እግራችንን ለጠጠር ብለን የተነሳንና በዚህም ያለን ጽናታችን ከፍተኛ ነውና የጥላቻ ፕሮፓጋንዳ አያሸማቅቀንም። የገለባ ታክል እንኳ አይከብደንም። ወገባችንንም አያጎብጥም። ጥላቻን በጥላቻ መመከት ትናንትም አልነበረም፣ ዛሬም አይደለም፣ ወደፊትም መርሃችን አይሆንም። በጥላቻ የተረከፉ አወዳደቃቸው አሳዛኝና ክፉ እንደነበር ከተመክሮ በሚገባ የተገነዘብነው ነው። መልካም የሆነ ሰብአዊነትን የተላበስንነንና ይህንን ለማንም አንመኝም። ህብረተሰባችን ካስተማረን መልካም እሴቶች ውስጥ ይህ አንዱ ነውና ሁሌም የምንንከባከበው ይሆናል። ይህን ያልተገነዘበና በውድቀት ጎዳና ለመጓዝ ምርጫቸው ያደረጉ መልካም መንገዱን እንመኝላቸዋለን። እኛን ግን ለቀቅ ያድርጉ። የአባን መፈታተን የራስን ውድቀት ማፋጠን ነው።
Thank you.